የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ 27 2016 ዓመተ ምህረት ዝግጅታችን ጀመረ።
ለኢትዮጵያ ቀውስ መባባስ የተጠናከሩ የሲቪክ ድርጅቶች አለመኖራቸው ሚና እንዳለው ተጠቆመ።
አሁን ሀገሪቱ ያለችበት ስክልክል የተጠናከረ ሲቪል ማህበረሰብ ድርጅት አለመኖር አንድ ችግር ሊነሳ ይችላል።
የሰማችኋቸው የህግ ባለሙያና አማካሪ ሆኑትን አቶ ደበበ ኃይለ ገብርኤልን ነው። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
ንጉሴ ውሳኔ ብዙ ያልተካሄዱበት በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ሎሴል ዳሜጅም የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝ። ኦፍኮርስ ድጋፍ አለው፣ ግን ድጋፍ ያው ብቻውን ዋጋ የለውም።
አሁን ደግሞ የሰማችኋቸው ዶክተር ይተብቱ ሞገስ ይባላሉ። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያ ናቸው። በዚህ ሳምንት የተጠናቀቀው የዓለም አቀፍ የአየር ንብረት ጉባኤ ለኢትዮጵያና ለአፍሪካ ቀንድ ምን አስገኘ የሚለውን የሚዳስስ ዘገባ አለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ 27 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን። ዘና የሚያደርጓችሁን ሙዚቃዎችን ማስተናግተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ ከእሁድ ምሽት ዜና ጋር እንግዶ እንደኔ። ከሱዳን ሰራዊት ጋር በመፋለም ላይ ያሉት የፈጥኖ ደራሽ ኃይሎች ዋድ ማዳኒ የተባለች ከተማን ትናንት ሲቆጣጠሩ በከተማዋ በሚገኘው የእርዳታ ማከፋፈያ ሰፈር ይኖሩ የነበሩ በሺ የሚቆጠሩ ሱዳናውያን ለመሸሽ ተገደዋል። ከተማዋ በሱዳን ከሚገኙ ደህንነታቸው አስተማማኝ ከነበሩ ጥቂት ቦታዎች አንዷ እንደነበረች በሱዳን የኖርዌይ ፍልሰተኞች ምክር ቤት ኃላፊ ዊሊያም ካርተርን ጠቅሶ ኤኤፍፒ ዘግቧል። 180 ኪሎ ሜትር ርቀት ላይ በመትገኘው በመዲናዋ ካርቱም እንደነበረው ከባድ ውጊያ በዋድ ማዳኒ ከተማም ተዋጊ ጀቶች በአየር ሲበሩና በየቦታው ከባድ ፍንዳታ ሲሰማ ውሏል። የፈጥኖ ድራሽ ኃይሉ በከተማዋ ምስራቅ በኩል የጦር ሰፈሩን መስርቷል ተብሏል። ኃይሉ ግማሽ ሚሊዮን የሚሆኑ ተፈናቃዮች እንደሚገኙባት አልጀዚራ ግዛት ከመግባት እንዲቆጠብና መዲናዋ ዋድ ማዳኒ ላይ ጥቃት እንዳይሰነዝር የአሜሪካው አምባሳደር ጃን ጋድፍሬይ ጥሪ አቅርበዋል። የፈጥኖ ደራሽ ኃይሉ ግስጋሴውን የሚቀጥል ከሆነ ሲቪሎች ላይ ከፍተኛ ጉዳት እንደሚደርስና የሰብአዊ ሥራውም እንደሚስተጓጎል አምባሳደሩ ስጋታቸውን ገልጸዋል። በከተማዋ ከሚገኙ 700 ሺህ ነዋሪዎች ውስጥ 270 ሺህ የሚሆኑት በእርዳታ ላይ ጥገኛ እንደሆኑ ተመድ አስታውቋል። ፍልሰተኞችን ይዞ ይጓዝ የነበረ ጀልባ በሊቢያ ባህር ዳርቻ ተገልብጦ ሕፃናትና ሴቶችን ጨምሮ ከ60 ሰዎች በላይ ሞተዋል ሲል የተመድ የፍልሰተኞች ድርጅት አስታውቋል። ትናንት ቅዳሜ የደረሰው አደጋ ወደ አውሮፓ ለመሻገር በሚሹ ፍልሰተኞች ላይ በሜዲትራኒያን ባህር ላይ በቅርቡ ከደረሱት አስከፊ አደጋዎች አንዱ ነው ተብሏል። የተመድ ዓለም አቀፍ የፍልሰተኞች ድርጅት IOM እንዳለው 86 ሰዎችን ይዞ ይጓዝ የነበረው ጀልባ ከፍተኛ ማዕበል ገጥሞት በሊቢያ ምዕራባዊ ባህር ዳርቻ በምትገኘው ዙዋካ ከተሰኘች ከተማ አቅራቢያ ሲገለበጥ 61 ሰዎች ሰምጠዋል። ማዕከላዊ የሜዲትራኒያን ባህር ለፍልሰተኞች አደገኛ የጉዞ መስመር መሆኑ ቀጥሏል ብለዋል ድርጅቱ በኤክስ ማህበራዊ መድረክ ላይ ባሰፈረው መልእክት። ሊቢያ በጦርነት በመታመስ ላይ ያለች አገር ብትሆንም ከአፍሪካና ከመካከለኛው ምስራቅ ሁከትንና ድህነትን በመሸሽ ወደ አውሮፓ መሻገር ለሚፈልጉ ፍልሰተኞች ተመራጭ መተላለፊያ ሆናለች። የፍልሰተኞች ድርጅቱ እንደሚለው በመጠናቀቅ ላይ ባለው የፈረንጆች ዓመት 2023 ብቻ ከ2500 በላይ ፍልሰተኞች ወደ አውሮፓ ለመሻገር ሲሞክሩ በባህር ላይ ሕይወታቸውን አጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ካሜሮን እና የጀርመኑ አቻቸው አናሌና ቤርቦክ በጋዛ ዘላቂ የተኩስ አቁም እንዲደረግ በእንግሊዝ በሚታተመው ሰንዴ ታይምስ ጋዜጣ ላይ በጋራ ባወጡት ጽሑፍ ጠይቀዋል። መደረግ የሚችለው ሁሉ ተደርጎ ተኩስ አቁም በአስቸኳይ እንዲደረግ ሁለቱ ዲፕሎማቶች ጥሪያቸውን አቅርበዋል። የእስራኤል ጠቅላይ ሚኒስትር በቴሌቪዥን በሰጡት ጋዜጣዊ መግለጫ ላይ በበኩላቸው እንዳሉት ጦርነቱ በድል እስከሚጠናቀቅ መደረግ ያለበት የህልውና ጦርነት ነው ብለዋል። ጋዛ ከሐማስ ወታደራዊ አገዛዝ ወጥታ ጸጥታዋ በእስራኤል ቁጥጥር ስር እስከሚሆን ይቀጥላል ብለዋል ጠቅላይ ሚኒስትሩ። ባለፈው አርብ በስህተት ተገድለዋል በተባሉ 3 እስራኤላውያን ታጋቾች የተሰማቸውን ሐዘንም ገልጸዋል ጠቅላይ ሚኒስትሩ። ይህ በእንዲህ እንዳለ የዓለም ጤና ድርጅት ሰራተኞች በሺፋ ሆስፒታል ትናንት ቅዳሜ ሥራ ማከናወናቸውን ድርጅቱ አስታውቋል። መድኃኒት፣ የቀዶ ጥገና ቁሳቁሶችና ሌሎችም የሕክምና ዕቃዎችን እንዳበረከቱ ታውቋል። በሌላ በኩል ከአንድ የሕፃን መኝታ ቤት ጋር ግንኙነት ያለው የሐማስ የምድር ውስጥ መተላለፊያን ማግኘቱን የእስራኤል ጦር በምስል አስደግፎ ይፋ አድርጓል። መተላለፊያውን የሚያሳየው ቪዲዮም በመረጃ መረብ ላይ ተለቋል። በመጨረሻም ቻዳውያን በአዲስ ሕገ መንግሥት ላይ ዛሬ የሕዝበ ውሳኔ ድምፅ ሲሰጡ ውለዋል። ወደ ምርጫ የሚደረግ ጉዞ የሚጀመርበትና ቃል ወደ ተገባው የሲቪል አስተዳደር አገሪቱ የምትመለስበት ሂደት ነው ተብሏል። አብዛኛው ተቃዋሚ ፓርቲዎችና የሲቪል ማህበረሰቡ ግን ሕዝቡ ድምፅ እንዳይሰጥ አድማ ጠርተዋል። ምክንያታቸውም ድምፅ አሰጣጡ የተመቻቸው አሁን የሽግግር ፕሬዝደንት የሆኑት ጀነራል መሐመድ ኢድሪስ ዴቢ ኢትኖን መልሶ ወደ ሥልጣን ለማምጣት ነው የሚል ነው። ከ33 ዓመታት በፊት በአባታቸው የተጀመረውን የቤተሰብ ሥልጣን ለማስቀጠል ያለመ ነው ባይ ናቸው። በገዢው ሁንታ የሚመራውና ሕገ መንግሥቱ እንዲጸድቅ የሚንቀሳቀሰው ቡድን በገንዘብ በመደገፍ ከፍተኛ ዘመቻ አድርጓል ተብሏል። ቀድሞውንም የተከፋፈለው የተቃዋሚ ጎራ መሪዎች ላለፈው አንድ ዓመት እስር፣ ዛቻና ማስፈራሪያ ገጥሟቸዋል። ኢድሪስ ዴቢ በመዲናዋ ኢንጀሜና ድምፅ በመስጠት ቀዳሚ ሆነዋል። ውጤቱ ሳምንት እሁድ ይፋ እንደሚሆን የኤኤፍፒ ዘገባ አመልክቷል። አድማጮች፣ ለምሽቱ ያስኩት ዜና በዚህ ተጠናቋል። ዜናውን ያሰማችሁ እንግዶ ለኔ መልካም ምሽት።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታህሳስ 7 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
እንዲህ በዚህ ቱሪስት ይርመሰመሱባቸው የነበሩ ሆቴሎች እንደ ላሊበላ፣ እንደ ደባርቅ፣ እንደ ጎንደር ያሉ አካባቢዎች በጣም በከፍተኛ ሁኔታ ተራቅተዋል፣ ችግር ውስጥ ገብተዋል። ሰሜን ኢትዮጵያ እነዛ የምታውቃቸው ታሪካዊ የቱሪዝም መስመሮች ዛሬ በርካታ ጎብኚዎችን ማስተናገድ አይደለም አንዳንድ አካባቢዎች አንድ እንግዳ ማየት ናፍቋቸዋል።
የሰማችሁት የጉዞና ጉብኝት ጋዜጠኛውን ሄኖክ ስዩም ነው። በኢትዮጵያ ላይ የተጣሉ የሀገራት የጉዞ እገዳዎች በቱሪዝም ስራ ላይ ያደረሱትን ተጽዕኖ ለመዳሰስ ወደ ኋላ ላይ ይመለሳሉ።
ቁም ነገር አዘል ወደ ሆኑ ወደ እነዚህ የመስታወት መሰናዶችን ከማለፋችን በፊት ግን ፕሮግራማችንን ዘና በሚያደርግ ሙዚቃ እንጀምር
ይቻላል? የመጀመሪያው ሙዚቃ ምርጫችን ቬሮኒካ ዳነ እና ነይ ያለች የምትጫወተው ሙዚቃ ነው። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
I'm gone.
ቬሮኒካ ዳነ መቅያለ ባህላዊ ሙዚቃ ዘና እንዳላችሁ ተስፋ እናደርጋለን።
በዚሁ የመጀመሪያ መሰናዶ አርገን ወዳዘጋጀነው ዘገባ እንለፍ። የሲቪክ ተቋማት አለመደራጀት በማህበረሰቡ ላይ ያደረሰ ያለውን ተጽዕኖ ይመለከታል። በኢትዮጵያ የሲቪክ ድርጅቶች ህግጋትና ፖሊሲዎች ቢሻሻሉም ጠንካራ የሲቪክ ድርጅቶች ባለመኖራቸው ማህበረሰቡን አነቃንቆ ተጽዕኖ በመፍጠር ተፈላጊውን ለውጥ ሊያመጣ የሚችል የሲቪክ እንቅስቃሴ ሊጎለብት እንዳልቻለ ባለሙያዎች ለአሜሪካ ድምጽ ገልጸዋል።
የሲቪክ ድርጅቶች አዋጁ ማህበራቱ በሰብአዊ መብቶች፣ በሰላም፣ በልማት፣ በዲሞክራሲና በሌሎችም ማህበራዊ ዘርፎች ያላቸው ሚና ከግምት በማስገባት እንደተሻሻለና ከብዙ ሀገራት ህጎችም ጋር ሲነጻጸር ተራማጅ ሊባል እንደሚችልም ነው ባለሙያዎቹ የገለጹት። ይሁንና ደረጃ የሲቪክ ድርጅቶቹ ህጉና ምህዳሩ በተፈጠረላቸው ምቹ ሁኔታ ተጠቅመው ስራቸውን በትክክልና በአግባቡ እየሰሩ ነው ወይስ አይደለም የሚል ክርክርም ይነሳል አይደል?
ልክ ብለሻል። ግን ጥያቄውን በወጉ ለመመለስ ማህበራቱና አገሪቱ ያሉበትን አውድ በትክክልና በአግባቡ መረዳት እንደሚገባ ነው ባለሙያዎቹ ያስገነዘቡት። የድርጅቶቹን ውስጣዊ ድክመቶች፣ መንግስታዊ ጫናዎችን፣ ወቅታዊውን ግጭትና አለመረጋጋት እንዲሁም የዓለም አቀፍ ለጋሽ አካላትን ድጋፍ መቋረጥ በመነሻነት በመጥቀስም ምላሻቸውን ይሰጣሉ።
ባለሙያዎቹ የተለያዩ አስተያየቶች ቢኖሯቸውም ኢትዮጵያን ካጋጠማት የወቅቱ ቀውሶች በመታደግ ረገድ ግን የሲቪክ ድርጅቶቹ የሚጠበቅባቸውን ሚና መጫወት ባለመቻላቸው ላይ ይስማማሉ። እኛ ይሄንን ካለን እንግዲህ ደረጃ ባለሙያዎቹን አነጋግረህ አንተ ወዳጠናከርከው ዘገባ በቀጥታ እንለፍ።
ኢትዮጵያ አሁን በብዙ ጉዳዮች ለምትገኝበት ምስቅልቅል የተጠናከረ የሲቪክ ድርጅቶች ማህበር አለመኖር እንደ አንድ ችግር ሊጠቀስ እንደሚችል ሁለት የህግና የሲቪክ ማህበረሰብ ድርጅቶች ባለሙያዎች ገለጹ። በኢትዮጵያ የሰብአዊ መብቶች ድርጅት ህብረት ዳይሬክተርና የህግ ባለሙያው አቶ መስዑድ በየውና የህግ ባለሙያና አማካሪው አቶ ደበበ ኃይለ ገብርኤል ለአሜሪካ ድምጽ እንደተናገሩት በአገሪቱ የሲቪክ ድርጅቶች ህግጋትና ፖሊሲዎች ቢሻሻሉም በድርጅቶቹ ውስጣዊ ድክመቶች፣ በመንግስታዊ ጫናዎችና በወቅታዊ ግጭትና አለመረጋጋት ሳቢያ የተፈለገውን ውጤት ማምጣት አልቻሉም። የህግ ባለሙያው አቶ ደበበ ይህንን ውጤት አልባነት እንደሚከተለው ያስረዳሉ።
ይሄ በፈረንጆች አቆጣጠር ከ2009 ጀምሮ ከ2019 የነበረው ለ10 ዓመት ስራ ላይ የነበረው ህግ ብዙዎቹን የሲቪል ማህበረሰብ ድርጅቶች እንዳያድጉ ብቻም አይደለም አንዳንዶቹም እንዲሁ እንዲጠፉ አድርጓል። ሴክተሩ በከፍተኛ ፍርሃት ውስጥ እንዲሆን አድርጎታል። አሁን ከዛ ፍርሃት ውስጥ ራሱ በደንብ አልወጡም። እንደተባለው ልክ ነው። አሁን ሀገሪቷ ላለችበት ስቅልቅል የተጠናከረ ሲቪል ማህበረሰብ ድርጅት አለመኖር እንደ አንድ ችግር ሊነሳ ይችላል።
በኢትዮጵያ የሲቪክ ድርጅቶች በሰብአዊ መብቶች፣ በሰላም፣ በልማት፣ በዲሞክራሲና በሌሎችም ማህበረሰባዊ ዘርፎች ያላቸውን ሚና ግምት ውስጥ በማስገባት የተሻሻለው የሲቪክ ማህበራት ድርጅቶች አዋጅ እንደወጣ ባለሙያዎቹ ያስታውሳሉ። ገዢው ፓርቲ ብልጽግና ወደ ስልጣን እንደመጣ ከወሰዳቸው መልካም የማስተካከያ እርምጃዎች መካከል አንዱ ይሄው ማሻሻያ እንደሆነ የህግ ባለሙያውና አማካሪው አቶ ደበበ ኃይለ ገብርኤል ያስረዳሉ።
በኢትዮጵያ ያለው አሁን የሲቪል ማህበረሰብ ድርጅቶች እንቅስቃሴ በስልጣን ላይ ያለው መንግስት ወደ ስልጣን እንደመጣ ለማስተካከያ እርምጃ ከወሰደባቸው ክፍሎች ውስጥ አንዱ ነው። ምናልባትም የመጀመሪያው እነዚህ ዲሞክራሲ ተቋማትን ከሚመለከቱ ህጎች ውስጥ የመጀመሪያው ነው ማለት ይቻላል። የሲቪል ማህበረሰብ ድርጅቶችን የሚመለከተው አዋጅ በብዙ መልኩ አድቫንስድ ነው ወይም ደግሞ ዓለም አቀፍ ደረጃዎችን በተወሰነ መልኩ ያሟላ ነው ብሎ ማለት ይቻላል። ህጉ በርካታ ጥሩ ነገሮች በውስጥ ይዟል። ነገር ግን ያው አንድ ህግ በራሱ ጥሩ መሆኑ ለብቻው የተፈለገውን ስኬት ያመጣል ብሎ ማለት አይደለም። አተገባበሩ ከሁሉም በላይ ወሳኝነት አለው።
አተገባበሩ ስንል ምን ማለት?
አተገባበሩ እንግዲህ ስንል ህጉን የሚመለከታቸው አካላት ራሳቸው ሲቪል ማህበረሰብ ድርጅቶች፣ ህጉን የሚያስፈጽመው የመንግስት አካላት፣ እንደገና ደግሞ ለዚህ አጋዥ የሆኑ ለጋሽ ተቋማትም፣ እነዚህ ሁሉ ይሄንን ያለውን የህግ ማዕቀፍ በምን መልኩ ነው ስራ ላይ የሚያውሉት የሚለው ወሳኝነት ያለው ነገር ነው። ህጉ እንግዲህ እንደውጣ ምናልባትም የመጀመሪያዎቹን 2-3 አመታት በእነምነት ባስተጻሚዎች አካላት ዘንድም ጥሩ ጠና የሆነ አስተሳሰብ የነበረበትና በጣም የተጠናከረ የተሻለ የሲቪል ማህበረሰብ ድርጅቶች እንዲኖሩ የማድረግ ሐሳብ በመንግስት አስተጻሚ አካላት በኩል አለ ብሎ ማለት ይቻላል። ነገር ግን አሁን እነዚህ ቅርብ ጊዜያት ያሉ ሁኔታዎችን ስንመለከት እንግዲህ ምናልባትም ከዚህ ከጦርነቱ በኋላም ሊሆን ይችላል፣ ከኮቪድም በኋላ ሊሆን ይችላል፣ በተወሰነ መልኩ የመንገራገጥ ነገር ታያል።
በኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዳይሬክተርና የህግ ባለሙያው አቶ መስዑድ ገበየው የተሻሻለው የሲቪክ ማህበራት ድርጅቶች አዋጅ ከብዙ ሀገራት ህጎች ጋር ሲነጻጸር ተራማጅ የተባለ ህግ ነው ይላሉ። ይሁንና የሲቪክ ድርጅቶቹ ህጉና ምህዳሩ በፈጠረላቸው ምቹ ሁኔታ መሰረት ስራቸውን እየሰሩ ነው ወይስ አይደለም የሚል ክርክር እየተነሳ እንደሆነ አቶ መስዑድ ገልጸዋል። ጥያቄውን በወጉ ለመመለስም ማህበራቱና አገሪቱ ያሉበትን አውድ በትክክልና በአግባቡ መረዳት እንደሚገባ ያስገነዝባሉ።
የሲቪል ማህበራት ህጉ አዋጁ ቢሻሻልም አሁንም ቢሆን ከባድ የሆነ የፋይናንስ እጥረት አለባቸው። በሚፈልገው የሰው ኃይል አቅማቸውን በደንብ በመተዳደሪያ ደንባቸው ላይና እንሰራለን ብለው የተቋቋሙለትን አላማ በማስተካከል በኩል ያንን በማምጣት በኩል የሚፈልገው የሰው ኃይል የላቸውም። ከምንም በላይ ግን ትልቁ በተለይ ሲቪል ማህበራት በኢትዮጵያ ውስጥ ባለው በዲሞክራሲም በልማትም በሰብአዊ መብትም በሌሎችም ጉዳዮች ላይ በሚፈልገው ደረጃ እንዳይሰሩ አድርጓቸዋል ብዬ የማስበው ኢትዮጵያ ውስጥ ያለው የሰላም እጦት የጦርነት አውድ፣ ከዛ ባነሰ ደግሞ በተለይ አድቮኬሲ ላይ የሚሰሩ ሲቪል ማህበራት በተደጋጋሚ በተለይ ከመንግስት የስራ ኃላፊዎች የሚደርስባቸው ጫናም ጨምሮ አብዛኛው በጣም ጥቂት ካልሆኑ በስተቀር ደፍሮ በሀገራዊ በሆኑ ጉዳዮች ላይ እንኳን ሐሳቡን የማይገልጹባቸው ናቸው።
የሲቪክ ማህበራቱ በወቅታዊ አገራዊ ጉዳዮች ላይ እንኳን አስተያየታቸውን ለመግለጽ የማይችሉባቸው ሁኔታዎች እንዳሉ አቶ መስዑድ በሚከተለው ምሳሌ ያስረዳሉ።
ለምሳሌ ይሄንን ለማስረዳት ከዛሬ 3 አመት በፊት ጀምረን የአዲስ አመት የሰላም ጥሪ በየአመቱ እናረጋለን። ጥሪ በመናረግባቸው አውዶች እና ጥሪ ባደረግንባቸው ጊዜ በአገሪቱ ውስጥ የተለያዩ የሰላምና የደህንነት ሁኔታዎች አሉ። እኛ ይሄ አመት የሚመጣው አመት ካለፈው አመት የተሻለ እንዲሆን ይሄ መደረግ አለበት፣ ይሄ መሆን አለበት ነው የምንለው እንጂ አንድ ኢንሲደንትን አንድን አውድን ብቻ ታሳቢ ያደረገ አይደለም። ግን በባለፈው አመት የነበረውን የምናውቀው ነው፣ አንጻራዊ በሆነ መልኩ በዚህ አመት የተሻለ ነው። ከዛ በፊትም ይሄንን መግለጫ በማውጣታችን ብቻ በተለያየ አጋጣሚዎች ሲቪል ሶሳይቲውን ሁሉ መንግስት የስራ ኃላፊዎች፣ ትልልቅ ሚኒስትሮች ሳይቀሩ ሰብስበው የማሸማቀቅ የሚሰሩትን ስራ እንደውም ከስራ ከአላማቸው ውጪ እንደምንሰራ ሁሉ ለምሳሌ በባለፈው አመት አርፋችሁ ተቋቋማችሁበት አላማ ስሩ ሲሉን ነበር። የተቋቋምነው ሙግት ለማድረግ ነው፣ ግፊት ለማድረግ ነው፣ ለመብት ጥሰት ተጋላጭ ሆኖ ማህበረሰቦች ድምጽ ለመሆን ነው። የሚፈጸሙ የመብት ጥሰቶችን የዲሞክራሲ ባህሉ እንዲሻሻል የሚደረጉበትን ሁኔታ እነዛን ነገሮች የራሳችን አስተዋጽኦ ለማድረግ ነው። ስለዚህ አንዱ አሁንም ቢሆን አገሪቱ ውስጥ ያለው የሰላም እጦት የሲቪል ማህበረሰብ ድርጅቶች የሰላም ጥሪ ሲያደርጉም ሆነ አንዳንድ ነገሮች ተጠያቂነትንም ጭምር እንዲመጣ ግፊት ሲያደርጉ ሌላ የፖለቲካ ሐሳብና አላማ ያላቸው ናቸው የሚል አመለካከት እስካሁንም አለ።
አቶ መስዑድ መንግስት ሪፎርሙ ወይም ለውጡ ያለ በሚጠራው ከ2011 ዓመተ ምህረት ወዲህ ባለው ጊዜ ተሻሽሏል የተባለው የሲቪክ ማህበራት ህግና ፖሊሲ ቢኖርም ባለስልጣናቱ ግን የማህበራቱን ሚና በሚገባ የተገነዘቡ አይደሉም ሲሉም ይተቻሉ።
ከዚህ ጎን ለጎን ደግሞ እንግዲህ ሪፎርሙ ይባላል፣ ያው ሪፎርሙ ያለበት ሁላችንም እናውቀው ነው። ግን አንዱ ትልቁ ችግር እዛም ላይ ብዙዎቹ ከፍተኛ የመንግስት የስራ ኃላፊዎች ሳይቀር የሲቪል ማህበራት ሚና በአግባቡ የሚረዱ ስለአይደሉ ለምሳሌ ኢሰመጉ ሰሞኑን ያወጣውን ሪፖርት ካያችሁት በተለያየ ጊዜ ሪፖርት ሲያወጣ አንድ ወገንን ያማከለ ነው፣ ሚዛናዊ አይደለም የሚል ከባድ ክስ ይቀርባል። በአንጻሩ ደግሞ በሌላ በኩል ያገኘው መረጃ ይዞ ከእናንተ በኩል ደግሞ ያለው ምንድን ነው ብሎ ባላንስ ለማድረግ ደግሞ መረጃ ሲጠየቅ በተደጋጋሚ መልስ አይሰጥም። መልስ አለመስጠት ብቻ ሳይሆን ደብዳቤ ከዚህ በኋላ እንዳያመጡ እንዳትቀበሏቸው፣ ማን ስለሆናችሁ ነው ይህ ምርመራ የምታደርጉት፣ እንደዚህ የሚባል ድርጅት ምርመራ እንዲያደርግ ስልጣን የለውም ብለው ከፍተኛ የመንግስት የስራ ኃላፊዎች ሳይቀር ያመጣሉ። ስለዚህ በዚህ አውድ ውስጥ እየሰራን የህጉ መሻሻል ጥሩ ሆኖ እያለ ፕሮግሬሲቭ ነው፣ ተራማጅ ነው፣ በጣም ጥሩ ነው። ይሄ እንደውም እኔ በተለያየ አጋጣሚ እና የምሰጠው ከፖለቲካ ምህዳሩና ከሚዲያ ምህዳሩ አንጻር የሲቪል ሶሳይቲ ምህዳር በጣም የተሻለ ነው፣ አሰሪ ነው። ሲቪል ሶሳይቲው በሚፈልገው ደረጃ አልሰራም ሲባል አሁን ባነሳዋቸው አውዶች ውጭ በእነዚህ አውድ ካልሆነ በስተቀረ በምንችለው አቅማችን በፈቀደው ባገኘነው የፋይናንስም ሆነ የቴክኒክ ድጋፍ ልክ ልንደርስ በቻልንባቸው አካባቢዎች ሁሉ ተንቀሳቀ ተንቀሳቅሰን ዶክመንት በማድረግ መብትሰቶች ሲያጋጥሙ እነዛን በማጋለጥ ሪፖርት በማድረግ በሚቻለው ሁሉ እየሰራ ነው ያለነው። ያ ማለት ግን በቂ ነው ማለት አይደለም። እኔ እንዳጠቃላይ በሚፈልገው ልክ እየሰሩ አይደለም የሚለውን ክስ ፓርት ሊቀበላለው ሲቀበለው ግን ክንያቱ በራሳቸው በሆነ ሪሶርስ ይያላቸው ገንዘብ ይያላቸው አስቻይ የሰላም ሁኔታ ተፈጥሮ ያን ሁሉ ነገር ይያለ ነው ያልሰሩት የሚል ካለ እሱን እንግዲህ ቻሌንጅ ለማድረግ ሞክራለሁ።
በአንዳንድ መንግስታዊ ኃላፊዎች በኩል ህጉና መመሪያው ከመለው ውጪ የሲቪክ ድርጅቶቹን የሚያሳስቡ ሁኔታዎች እየተፈጠሩ እንደመጡ አቶ ደበበ ያመለክታሉ።
በመንግስት በኩል አንዳንድ የሚያሳስቡ ነገሮች አሉ። በአንዳንድ ጉዳዮች ላይ ህጉ ካስቀመጣቸው ውጪ በመሄድ አፈጻጸም ላይ የሚታዩ ችግሮች አሉ። ህጉ የማይጠይቃቸውን ነገሮች ሲቪል ማህበረሰብ ድርጅቶች ለመመዝገብ የሚሆን ስራ ላይም ባሉበት ጊዜ ከህጉ ወጣ ብሎ ሌሎች መስፈርቶችን እያስቀመጡ የተወሰነ መሰናክል እንበለው ወይም የተወሰነ ችግሮች እንደሚፈጠሩ ይሄ ይነሳልና ልክ መጀመሪያ አካባቢ የነበረው አይነት ሁኔታ እንዳልሆነ ይሄንን ያነሳሉ። ለምሳሌ አሁን አንድ የውጭ ድርጅት ወደ ኢትዮጵያ ውስጥ መጥቶ በሚመዘገብበት ጊዜ በፊት ያልነበሩ በፊት የውጭ ድርጅት መመዝገብ ሲፈልግ ዋና መስሪያ ቤቱ ከሚገኝበት ሀገር ኤምባሲ በቀጥታ ለሲቪል ማህበረሰብ ድርጅቶች የድጋፍ ደብዳቤ አጽፎ በቀጥታ መመዝገብ ይቻል ነበረ። አሁን ግን ወደ ውጭ ጉዳይ መሄድ አለበት፣ ውጭ ጉዳይ እንደገና ሌላ ፕሮሰስ ማለፍ አለበት፣ ከዛ በኋላ ነው ወደ ሲቪል ማህበረሰብ ድርጅቶች የሚሄደው። ይሄ የውጭ ድርጅት መደበ ኃላፊው ቀጥሎ ደግሞ እንደዚሁ የስራ ፍቃድ መመሪያ ፍቃድ ለማውጣት አሁንም ህጉ ላይ የሌሉ ተጨማሪ የሚጠየቁ ነገሮች አሉ። እነዚህ ስራዎች እየከበዱ ነው የመጡት እና ትንሽ ሁኔታውን ፈታኝ ያደርጉታል።
ይህም ሆኖ ባለው የህግ ክፍተትና ምቹ ሁኔታ ተጠቅመው የሚጠበቅባቸውን ለመስራት አለመቻል የሲቪክ ማህበራቱ ትልቅ ችግር እንደሆነ አቶ ደበበ ይጠቁማሉ።
በሲቪል ማህበረሰቦች በኩል ያለባቸው ትልቁ ችግር የአቅም ችግር ነው። ህጉ ባስቀመጠው ህጉ በፈቀደው መጠን ያንን ምቹ ሁኔታ ተጠቅመው ስራቸውን መስራት አለመቻል በተለያየ ምክንያት ይሄ ይታያል። አንድም በአቅም ማነስ ምክንያት ነው፣ ሌላም በልምድ ማነስ ሊሆን ይችላል።
አቶ መስዑድ በአንጻሩ ችግሩ የህጉ ወይም የድርጅቶቹ ሳይሆን በሰሜን ኢትዮጵያው ጦርነት እንዲሁም በወቅቱ ግጭትና አለመረጋጋት ዓለም አቀፍ ለጋሾች የገንዘብ ድጋፋቸውን በማቋረጣቸው የተፈጠረ ችግር እንደሆነ ገልጸው ይከራከራሉ።
ህጉ አይደለም አሁን ትልቁ ችግር። ለምሳሌ በባለፉት 3 አመትና እንግዲህ ሁላችንም እንደምናውቀው በኢትዮጵያ የተለያዩ አካባቢዎች ባሉ ጦርነቶች ምክንያት አንዳንድ የልማት አጋሮች ኢትዮጵያ መንግስት ላይ ግልጽ የሆነ አቋም ይዘው ነበር። ለመንግስት በባይላተራል በኩል የሚሰጡትን የፋይናንስ ድጋፍ ከማቆም ቀጥሎ ለኛ ለምሳሌ እኛ ተፈራርመን ስራ ጀምረን በነበረው የፖለቲካ አውድ ምክንያት የተቋረጠብን ፕሮጀክት አለ። ስለዚህ ሲቪል ሶሳይቲው ፋይናንስ ማግኘት ይችላል የሚለው እንዳለ ሆኖ ዶኖሩ ደግሞ ኢትዮጵያ ውስጥ ባለው የፖለቲካ አውድ ምክንያት ገንዘቡን ለመስጠት በጣም ፍላጎት የለውም። እሱ ብቻ ሳይሆን አብዛኛው በሰባዊ መብት ላይ በዲሞክራሲ ላይ የሚሰሩ ስራዎች ደግሞ ሁላችንም እንደምናውቃቸው የምዕራብ መንግስታት ናቸው ያው ለነዚህ ጉዳዮች ትኩረት ሰጥተው ፋይናንስ የሚያረጉት። እነዚህ መንግስታት ለባለፉት አመታት አሁንም እስካሁንም ጊዜ ድረስ ከመንግስት ጋር ያለው የፖለቲካ ሁኔታ ራሱን ችሎ ጫና ፈጥሯል።
አቶ ደበበ ደግሞ በኢትዮጵያ ያሉ አብዛኞቹ የሲቪክ ድርጅቶች በተራድኦ ስራ ላይ አመዝነው የተሰማሩ እንጂ በዲሞክራሲ በሰባዊ መብቶች በመልካም አስተዳደርና በመሳሰሉት ላይ የሚሰሩት ጥቂቶች ናቸው ሲሉ የለጋሾቹ ድጋፍ መቋረጥ ተጽዕኖን ያሳንሳሉ።
በተለይ እነዚህ የሰብአዊ መብት ላይ ዲሞክራሲ ላይ መልካም አስተዳደር የፖሊሲ ጉዳዮች ላይ የሚሰሩ ድርጅቶች ኢትዮጵያ ውስጥ ቁጥራቸው አነስተኛ ነው። ብዛኛው ምናልባት 80-90% የሰብአዊነት ወይ ይሄ የእርዳታ መስጠት ስራ ላይ ያሉ ናቸው፣ ሰርቪስ ብለን የምንለው ላይ ያሉ ናቸው። እና በዚህ የተነሳ ቅድም ባነሳዋቸው ጉዳዮች ላይ ሰብአዊ መብት፣ መልካም አስተዳደር ወይም ደግሞ እነዚህ ፖሊሲ ጉዳዮች ላይ እንዲህ አይነት እንትኖች ላይ የተወሰኑ ለውጦች አሉ፣ ግን የተፈለገውን ያህል ነው ብሎ ማለት አይቻልም።
አቶ መስዑድ በፈንታቸው የሲቪክ ድርጅቶቹ በዲሞክራሲና ሰብአዊ መብቶች ላይ ለውጥ ለማምጣት በቂ አቅም ያጡት ከውጭ ድርጅቶች የሚላከው አብዛኛው ገንዘብ እዚያው ውጭ ስለሚቀር ነው ሲሉ ይሟገታሉ።
ምናልባት ከዚሁ ጎን ለጎን መታየት ያለበት ደግሞ ብዙዎቹ ዓለም አቀፍና ብዙ ሀገር ላይ የሚሰሩ ትልልቆቹ ሲቪል ማህበረሰብ ድርጅቶች ወይም INGOs የሚባሉት ደግሞ ብዙዎቹን ትልልቅ ፈንዶች የሚያገኙት እነሱ ናቸው። እነሱ ፈንዱን ይወስዳሉ፣ ከዛ በኋላ ለእኛ ትንንሽ የግራንቶች ይሰጣሉ። እነዛ ትንንሽ የግራንቶች ደግሞ በጣም ሩቲን አድርግ የሆኑ አድካሚ የሆኑ የእኛን የፖሊሲ ለውጥ ለማምጣት ወይም ደግሞ በአገር ውስጥ ያለው አንድ ዘውግ ለምሳሌ በዲሞክራሲ ላይ ትርጉም ያለው ሚና ለመጫወት በሰባዊ መብት ላይ ትርጉም ያለው ሚና ለመጫወት የሚያስችሉ አይደሉም። ትንንሽ ናቸው። በጣም የሚያክል አላማችን ለማሳካት የሚጠቅሙ አይደሉም። በዛው ለክ ደግሞ በጣም የሚያድክሙ ናቸው። ለምሳሌ የዩኤስኤድ ፈንዶችን ማየት እንችላለን። ዩኤስኤድ ኢትዮጵያ ውስጥ ትልልቅ ፕሮግራሞች አሁን እንኳን በቅርቡ የተጀመሩ የሰስቴይነብል ፒስ ፕሮግራም አለ፣ የሲቪክ ኢንጌጅመንት ፕሮግራሞች አሉ። እነዚህ ፕሮግራሞች አብዛኛው ሎካል ሲቪል ሶሳይቲውን ካፓሲቴት ለማድረግ ተብሎ የመጡ ናቸው። እነዚህ ፕሮግራሞች በሊድ በዋናነት የሚመሯቸው የአሜሪካ ድርጅቶች ናቸው። እነዚህ ድርጅቶች ይወስዳሉ፣ ያው ብዙ ነገር አድሚን ኮስቱን ይቀንሳሉ። ከዛ ደግሞ ትንንሽዬ ከገንዘቡ መጠን አንጻር ማለት ትንንሽ ግራንቶችን ለአመት ወይ ለሁለት አመት ይሰጣሉ። ሶ እነዚህ በዛ የፕሮግራም ዊንዶ ፊት ማድረግ እና በዛች ልክ ስራ መስራት ነው እንጂ ትልቁን አሁን በኢትዮጵያ ውስጥ የሰብአዊ መብት ሁኔታ እንዲሻሻል፣ የዲሞክራሲ ሁኔታ እንዲሻሻል፣ የሰላም ሁኔታ እንዲሻሻል ብለህ በተመዘገብክበትና በምትሰራበት ልክ የሚያስችሉ አይደለም።
በኢትዮጵያ ጠንካራ የሲቪክ ድርጅቶች ማህበራት ባለመኖራቸው ማህበረሰብን አነቃንቆ ተጽዕኖ ለመፍጠር ለውጥ ሊያመጣ የሚችል የሲቪክ እንቅስቃሴ ሊጎለብት እንዳልቻለ አቶ ደበበ ኃይለ ገብርኤል ያስረዳሉ።
ጠንካራ የሲቪል ማህበረሰብ ድርጅት ሀገሪቷ ውስጥ ቢኖር ኖሮ ለምሳሌ እንዳንድ ሀገራት እንደነ ቱኒዚያ፣ አሁን ቱኒዚያ በችግር ውስጥ በነበረችበት ጊዜ ትልቁን ሚና የተጫወቱት የሲቪል ማህበረሰብ ድርጅቶች ናቸው። አሁን አልተሳካም እንጂ ሱዳንም ራሱ ከአልበሽር በኋላ ለተወሰነ ጊዜ ትልቅ ሚና ነበረው የሲቪል ማህበረሰብ ድርጅቶች እና ኢትዮጵያ ውስጥ እንዲህ ጠንካራ ሆኖ ተጽዕኖ ፈጥሮ ማህበረሰብን አነቃንቆ ወይም ደግሞ ዝቅ ብሎ ወደ ማህበረሰብ ጋር ወርዶ የማህበረሰብን አስተሳሰብ ቀርጾ ተጽዕኖ ሊፈጥር በሚችል መልኩ ኢትዮጵያ ውስጥ ያሉ ሲቪል ማህበረሰብ ድርጅቶች አልደረሱም እዛ ላይ። ያ ቢሆን ኖሮ ለምሳሌ የመልካም አስተዳደር እጦት ሲኖር፣ የሙስና ጉዳዮች ሲኖሩ፣ ወይም ደግሞ አሁን የምናየው ግጭት፣ የአካባቢ ግጭት ሲኖር እነዚህን በመፍታት ረገድ ትልቅ ሚና ይኖራቸው ነበረ ተጽዕኖ በመፍጠር እና ይሄ ሀገራችን ውስጥ የሚታይ አንድ ትልቅ ክፍተት ነው።
በዩናይትድ ስቴትስ የሲቪክ ማህበራት ተቆጣጣሪ መስሪያ ቤት እንደ አውሮፓ አቆጣጠር በ2023 ባወጣው ሪፖርት በአፍሪካ የሲቪክ ማህበራት እንቅስቃሴና ነጻነት እየተዳከመ መምጣቱን አመልክቷል። በተለይም ከሳሃራ ደቡብ ካሉ 50 ሀገራት 45 በሚሆኑት ሀገራት የሲቪክ ድርጅቶች ጭቆና የተነሳ ድርጅቶቹ እየተዘጉና የሲቪክ ምህዳሮች እየጠበቡ ነው ብሏል። ተቆጣጣሪው መስሪያ ቤት ባለፈው ዓመት ያወጣውን መረጃ ያወሱት አቶ ደበበ ለሲቪክ ድርጅቶቹ ባወጣው መመዘኛ መሰረት ከአንደኛ እስከ ሰባተኛ ድረስ ባስቀመጣቸው መስፈርቶች ኢትዮጵያ በአምስተኛ ደረጃ ላይ እንደምትገኝ ገልጸዋል። ይህም በህግም ሆነ በምህዳሩ አስቻይነት ኢትዮጵያ በተሻለ ደረጃ ላይ እንደምትገኝ አቶ ደበበ ኃይለ ገብርኤል አክለው አመልክተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ለኢትዮጵያ ቀውስ መባባስ የተጠናከሩ ሲቪክ ድርጅቶች አለመኖራቸው ያለውን ሚና በባለሙያዎች አይን የቃኘውን መሰናዶ ነው ተከታትለን የተመለስነው።
ለከናው ተነታኛቸውን ያጋሩንን ሁሉንም ባለሙያዎች እናመሰግናለን። ከሲቪክ ተቋማት ጋር የተያዙ ሌሎች ህጋዊና ማህበራዊ ጉዳዮችን ማንሳታችንንም እንቀጥላለን። አድማጮችም በዚህ ዙሪያ ሊያጋሩን የሚፈልጓቸው ሐሳቦች ካሉ እንቀበላለን።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አድማጮቻችን ለሚኖራቸው አስተያየቶች @voamharic የፌስቡክ #voamharic የትዊተር ወይም በአሁኑ መጠሪያው የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዶአችን ደግሞ በዚህ ሳምንት የተገባደደውን 28ኛ ዓለም አቀፍ የአየር ንብረት ጉባኤ ያስቃኘናል። ለሁለት ሳምንታት በተባበሩት አረብ ኤምሬትስ ሲካሄድ የነበረው ዓለም አቀፉ የአየር ንብረት ጉባኤ ወደ 200 የሚጠጉ ሀገራት ከከርሰ ምድር የሚወጣ ድፍድፍ ነዳጅን በሂደት ለመቀነስ በገቡት ስምምነት ተጠናቋል።
ሆኖም ከከርሰ ምድር የሚወጣ ኃይልን በሂደት መጠቀም ወደ ማቆም መሸጋገርን ይጠብቁ የነበሩ የጉባኤው ተሳታፊ ሀገራት ግን በስምምነቱ ደስተኛ አይደሉም። ስምኝሽ፣ ይህንን ለ28ኛ ጊዜ በዱባይ የተካሄደውን ጉባኤ ተከታትለሽ በተለይ እንደ ኢትዮጵያ ላሉ ታዳጊ ሀገራት ምን አስገኘ በማለት በጉባኤ ላይ ተሳታፊ የነበሩ ባለሙያዎችን አነጋግረሻል። በቀጥታ ወደ ጥንቅሩ እንለፍ።
በተባበሩት አረብ ኤምሬትስ ዋና ከተማ ዱባይ ላይ የተካሄደው 28ኛው ዓለም አቀፍ የአየር ንብረት ጉባኤ ወይም ኮፕ 28 ከሁለት ሳምንት በፊት የጀመረው ትላልቅ ተስፋዎችን ሰንቆ ነበር። በተለይ ከከርሰ ምድር በሚወጣ ድፍድፍ ነዳጅ በገንዘብ ተጠቃሚ የሆኑ ሀገራት በአየር ንብረት ለውጥ ምክንያት ከፍተኛ ጉዳት እየደረሰባቸው ላሉት ታዳጊ ሀገራት እንዲያደርጉ የሚጠበቀው የገንዘብ ድጋፍና የያዝነው ምዕተ ዓመት ከመጠናቀቁ በፊት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን እንደ አውሮፓውያን አቆጣጠር በ2021 ፓሪስ ላይ ለተገባው ስምምነት መንደርደሪያ የሚሆኑ ውሳኔዎች በከፍተኛ ሁኔታ ተጠብቀው ነበር። በጉባኤው መክፈቻ ቀን ለኪሳራና ጉዳት እንዲቋቋም የተወሰነው ፈንድ ወደ ተግባር እንዲገባ መደረጉም ኢትዮጵያን ጨምሮ የአየር ንብረት ተጽዕኖ የበረታ ክንዱን የሚያሳርፉባቸው ሀገራትን ያስደሰተ እንደነበር በወርልድ ሪሶርስ ተቋም ተንታኝ የሆኑትና በጉባኤው ላይ ኢትዮጵያን በመወከል በድርድሮች የሚሳተፉት አቶ ያሬድ አበራ ይገልጻሉ።
ሴንዳሜጅ አጀንዳ ባለፈው በኮፕ 27 ላይ ዋነኛ አውትካም ሆኖ የተወሰነ ነበር። አራሶ ሽኛው ፈንዱ ኢስታብሊሽ እንዲደረግና ፈንዱ እንዴት ይሰራል ቢለውን ደግሞ አመቱን ሙሉ ኮሚቴ ተዋቀው የትራንዚሽናል ኮሚቴ የሚባል ወደ 5 ስብሰባዎችን አድርጎ እዛ በነዛ 5 ስብሰባዎች ያው ድርድርን የሚጨምራል። እነዛ 5 ስብሰባዎች ያ ፈንድ እንዴት ኦፕሬት ያድርግ የሚለውን ውሳኔ ገና በተጀመረ በመጀመሪያው ቀን ዲሲሽኑ ሀፕን አድርጓል ማለት ነው። ሶ ለይ ትልቅ በተለይ ደግሞ ዩናይትድ አረብ ኤምሬትስ በዚህ የኮፕ 28 ፕሬዚደንሲ እንደመሆኑ መጠን ትልቅ የመጀመሪያው ስራውን አቺቭ አድርጋለች ማለት ነው።
ባለፉት 40 አመታት ባልታየ ድርቅ ሲሰቃይ የነበረው የአፍሪካ ቀንድ አካባቢ አሁን የተከሰተው ከፍተኛ ዝናብ ያስከተለው ጎርፍ ከ1.6 ሚሊዮን በላይ ሰዎች እንዲፈናቀሉ ያደረገ ሲሆን ከነዚህ ውስጥ 396,000 የሚሆኑት የሚገኙት ኢትዮጵያ ውስጥ መሆኑን አክሽን አጌንስት ሃንገር የተሰኘው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስታውቋል። በተለይ በኢትዮጵያ ሶማሌ ክልል የደረሰው ጎርፍ መንገዶችንና ቤቶችን ያጥለቀለቀ ሲሆን የውሃ ምንጮች እንዲበከሉና የጤና ተቋማት እንዲወድሙ በማድረጉ በክልሉ ለበሽታ ተጋላጭነት ጨምሯል። በአየር ንብረት ለውጥ ምክንያት የሚከሰቱትን እነዚህን ተደራራቢ ጉዳቶች እያስተናገደች ያለችው ኢትዮጵያና በቀንዱ የሚገኙት እንደ ኬንያና ሶማሊያ ያሉ ሀገራት ከኪሳራና ጉዳት ፈንዱ እንዴት ተጠቃሚ እንደሚሆኑ አቶ ያሬድ ያስረዳሉ።
ዋንኛው ይሄኛው ፈንድ በተለይ መቋቋሙ እንደዚህ አይነት ጉዳቶች ሲካሄዱ ሶ አገራቶች ከሚኖራቸው ካዝና ሳይሆን ከኦሬዲ ከተዘጋጀ ማዕቀፍ ውስጥ ገንዘብ አክሰስ ማድረግ የሚችሉበትን ሜካኒዝም ነው የተፈጠረው። ይሄ የሎሴን ዳሜጅ ወይም የጉዳትና ኪሳራ ፈንድ ዋንኛው ፈንድ ማለት ነው። ሶ ለዛ ትልቅ አንደኛው ቋስ ነው ማለት ነው። ኦፍ ኮርስ በመጀመሪያው ቀን የተለያዩ አገራቶች ጀርመንን፣ ዩናይትድ አረብ ኤምሬትስ ራሷን ጨምሮ እንግሊዝ፣ ጃፓን የተለያዩ ፈንዶችን አስቀምጧል ቋት ውስጥ። ሶ ይሄ ቋት እየጨመረ ይሄዳል ተብሎ ይጠበቃል ማለት ነው። እንደዚህ አይነት ጎርፍ፣ ድርቆች፣ የተለያዩ ጉዳቶች በአፍሪካ ደረጃ በተለይ ደግሞ በታዳጊ ሀገራት ላይ ሀፕን ሲያደርግ ይሄንን ፈንድ ሄደው አክሰስ ማድረግ ይችላሉ ማለት ነው።
ይህ የገንዘብ ድጋፍ ዜና ለታዳጊ ሀገራት መልካም ይሁን እንጂ ተግባር ላይ ለመዋል ግን ብዙ ፈተናዎችን ማለፍ ይኖርበታል። አንደኛው ችግር የበለጸጉ ሀገራት ቃላቸውን ጠብቀው የገንዘብ ድጋፉን መስጠታቸው ነው። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያና ሬድ ፕላስ የተባለው የደን ልማት ኢንቨስትመንት ፕሮግራም አስተባባሪ የሆኑት ዶክተር ይተብቱ ሞገስ የበለጸጉ ሀገራት ለፈንዱ ያዋጡት ገንዘብ በጉባኤው መጀመሪያ ላይ የታየውን ተስፋ እንዳቀዘቀዘው ይገልጻሉ።
ገንዘቡ ተቀምጧል በተለያዩ ሀገሮች። ተወሰነ ገንዘብ በቂ ነው የሚባል አይደለም። በእርግጥ ለአንድም ሀገር በቃ አሁን ኮፕ እስከሚያልቅ መጀመሪያ አካባቢ በተለይ የመጀመሪያው 2-3 ቀናት ጥሩ ስሜት ነበር። ወደኋላ ላይ ግን ያው የ194 ሀገሮች ጉዳይ ስለሆነ ድርድሩ ያው የተለያየ ሀሳብ፣ የተለያየ ሂፖክራሲ አለ፣ የተለያየ ቢዝነስን ፖለቲክስም አለ፣ በሳይንስ ብቻ አለ ክላይሜት።
ሌላው ችግር ታዳጊ ሀገራት በሚደርስባቸው ጉዳት ልክ ካሳ ለማግኘት በጥናት የተደገፈ መረጃ ማቅረብ የሚኖርባቸው መሆኑ ነው። ዶክተር ይተብቱ ይህንን የሚያደርጉ የባለሙያ ማዕከላት አለመኖራቸው የድጋፉ ተጠቃሚ እንዳይሆኑ እንደሚያደርጋቸው ኢትዮጵያን ምሳሌ አድርገው ያስረዳሉ።
ቁጥር፣ ዳታ፣ በደም ጥናት፣ በዶክመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲህ ተጎድቻለሁ ቢባል በዜና ላይ ሲኤንኤን ላይ ስለታየ ወይ ስለተሰማ ካሳ ልንጠይቅበት አንችልም። እና ዝግጁ መሆን አለበት ሬዲነስ ይፈልጋል ይሄ ራሱ ዳ ሪሊ ያንዳንዱ አሁን የወረና 5 አመት ድርቅ ይያለ ለረጅም ጊዜ ሳንሰማው አላን ይሰማል አይደል እንዲህ አይነት ነገር አቲክ በጣም ይጎዳል ስለዚህ እየሆነ ያለውን ነገር ሁሉ በጎርፍም በድርቅም በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚህ ጋር የድረስ ለውጥ ጋር የሚያያዝ ስለሆነ በቀጣይ ነው ተዘዋዋሪ አይ ቲንክ መጠየቅ እንችላለን ይሳራች ለማካካስ ግን መረጃ እስከሌለ ምንም እናገኘው ነገር የለም ተቋማት ሪሊ በጣም መጠናከር አለባቸው ስፔሲፊክ ሎስ ኤንድ ዳሜጅ እስቲ ማን ነው የሚሰራው የሆነ ለሆነ ሚኒስትር መስሪያ ቤት ጠራ ይችላል ግን ስኖት ሚኒስትር መስሪያ ቤት አይደለም አሁን ማዕከላት የሚባሉ አሉ ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት አሁን ኮሪያ ሴንተር ይያሉ ትንሽ አቋም አላቸው ነገር ግን ሃይሊ ስፔሻላይዝድ የሆኑ ሰዎች የሚመሩትና በተባር ይለው ውጤት የሚያገኙበት አደረጃጀት ነው ይፈልጋል የታንዛዛ ይሄ ሚኒስትር አርገሹ ተንበርክኮ የዛሬ 5 አመት በርስ ብሰጭም ናጋለ ዛሬ ከሆነ በርስ ይፈልጋል
እንደ አውሮፓውያን አቆጣጠር በ2015 ፓሪስ ላይ በተካሄደው 21ኛው ጉባኤ የዓለም ሀገራት በፈረሙት የፓሪስ ስምምነት የዓለም ሙቀትን 1.5 ዲግሪ ሴንቲግሬድ ላይ ለመገደብ ተስማምተው ነበር። ይህንንም ለማሳካት እንደ አውሮፓውያን አቆጣጠር በ2030 ሙቀት ማመቅ የሚችሉ የጋዝ አይነቶችን በ43% ለመቀነስና በ2050 ዓለምን ከካርቦን ዳይኦክሳይድ የጸዳ ለማድረግ ቃል ገብተዋል።
ሁሉም 194 ሀገሮች በትንሹ 43% የ2019 ልቀታቸውን ማውረድ አለባቸው የሚል ነው 1.5 ጎልን እውነት አቺቭ ከተባለ ነው እና ግሎባል ስቶክቴክ ለመጀመሪያ ጊዜ ነው የተወሰደው በ2023 ያለ በየአምስት ዓመት 28 2033 ምናምን እያለ ይቀጥላል ምንድን ነው የሚደረገው ሞኒተር ይደረጋል እያንዳንዱ ሀገር የሰራው UNFCCC IPCC የሆኑ የት ጋር እንደደረሱ ሀገሮች ያዩ አምቢሽን እንዲጀምሩ ወደ ታርጌት እየወሰደ መሆን አለመሆኑ ቼክ ያደርጉ እየተወያዩ ሳማሃዊ 1.5 21ኛው የሳማት ቻልክ እንደሳለን እንደሚል ነው።
በ28ኛው የአየር ንብረት ጉባኤ ትልቁን አጀንዳ ያዘው ዓለምን እየጎዳ ላለው ሙቀት ተጠያቂ ሆነውን ከከርሰ ምድር የሚወጣ ኃይልን መጠቀም እንዲቆም በሚፈልጉና በማይፈልጉ ሀገራት መካከል የተካሄደው ድርድር ነው። ከጉባኤው መጀመር ቀደም ብሎ የተባበሩት መንግስታት ድርጅት ይፋ ያደረገው Global Stocktake የተሰኘው ሪፖርት የዓለም አቀፍ ማህበረሰብ ሙቀትን ከ1.5 ዲግሪ ሴንቲግሬድ በታች ለመገደብ ከያዘው እቅድ በጣም የራቀ መሆኑን አመልክቷል። በመተኩ የካርበን ዳይኦክሳይድ ልቀት መጨመሩንና 80% የዓለም ኃይል አቅርቦት ከከሰል ድንጋይ፣ ዘይትና የተፈጥሮ ጋዞች የሚገኝ መሆኑንም ገልጿል። ከዚህ አንጻር ጉባኤው ላይ የሚሳተፉ ሀገራት የካርበን ልቀታቸውን ድጋሚ ለመፈተሽ የሚያስችላቸው ስምምነት ተጠብቆ እንደነበር ሄኖክ ይገልጻል።
ሀገራቶች ምን አቺቭ አድርጓል ለ1.5 ዲግሪ ሴልሺየስ ምን ያህል የካርበን ልቀት ላይ ተጉዟል የሚለውን መርምረው የሚያስቀምጡበት ሜካኒዝም ነው ማለት ነው። በዛ ሜካኒዝም መሰረት ለኮፕ 28 ዋነኛው ውሳኔ ተብሎ ቢጠበቀው ሀገራቶች የሚስማሙበት ይሄ የግሎባል ስቶክ ቴክ ላይ በትክክለኛው ዳይሬክሽን እየሄደ ነው ወይ የሚለው ነው። ኦፍ ኮርስ በትክክለኛው ዳይሬክሽን እየተከደ ሆኖ በጣም ስሎ ነው ያንን ጉዳይ አድሬስ ለማድረግ ማለት ነው። ይሄኛው ውሳኔ ላይ ደግሞ እንዴት ነው ማፍጠር የሚቻለው የሚለው ሜጀር ውሳኔ ነው ማለት ነው።
የዘንድሮ የአየር ንብረት ጉባኤ ያሳካዋል ተብሎ የተጠበቀው ከከርሰ ምድር የሚወጡ ኃይሎችን በፍጥነት መጠቀም ማቆም የሚያስችል የውሳኔ ሐሳብ አለመሳካቱ ታዳጊ ሀገራትን ትናንሽ ደሴቶችንና የአየር ንብረት ተሟጋቾችን በእጅጉ አሳዝኗል። የውሳኔ ሐሳቡ ያቀረበው ምክንያታዊ ስርዓት ባለውና ፍትሃዊ በሆነ መልኩ መጠቀምን የሚያበረታታ መሆኑም በርካታ ሀገራትን አስቆጥቷል። ለዚህ ፖለቲካዊና ኢኮኖሚያዊ ፍላጎቶች ተጽዕኖ ማድረጋቸውን ዶክተር ይተብቱ ያመለክታሉ።
ዛውስት ግን ፖለቲካል ላይ ኢኮኖሚ ኢንተረስት አለ በእምን ኢንተረስት አለ እና እንደፋው ሳውዲ አረቢያ ዩናይትድ አረብ ኤምሬትስ የመሳሰሉ ሀገሮች ደግሞ ፎሲል ላይ አምሳ 60 አመት መቀጠል ይፈልጋል። ኦቨር ኦል ለሳይው ብዙ ውሳኔዎች የተካሄዱበት ኮፕ አይደለም እነስ ቀዝቃዛ ነው ነው ብለው ውሳኔዎች ብዙ ያልተካሄዱበት በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ነው። ሎስ ኤንድ ዳሜጅ የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝም። ኦፍ ኮርስ ድጋፍ አለው ግን ድጋፍ ያው ብቻውን ዋጋ የለውም። ዋናው ነገር ለደሃ ሀገሮች ፋይናንስ ያስፈልጋል። ቴክኖሎጂ ለመቋቋሚያ ቴክኖሎጂ ፋይናንስ ያስፈልጋቸዋልና ቀዝቃዛ ነው። ብዙ ሳሪዎች ብዙ ኮሚትመንቶች የተካሄደባቸው አይመስለኝም እንደኔ።
እንደ ሳውዲ አረቢያ ያሉ ዋና የነዳጅ አምራች ሀገሮች የከርሰ ምድር ኃይልን ቀስ በቀስ መጠቀም ማቆም የሚለውን ቋንቋ የማይቀበሉ ሲሆን ለመጪዎቹ አመታት ድፍድፍ ነዳጃቸውን መጠቀማቸውን ይቀጥላሉ። በዛው ልክ ጉዳቶችን ያደረሰ የሚገኘው የአየር ንብረት ለውጥ ግን መፍትሄው ግልጽ ነው ይላሉ ዶክተር ይተብቱ።
እንግዲህ ለአየር ንብረት መፍትሄው ግልጽ ነው። ሬኒዩብል ኤነርጂ ሺፍት ማድረግ ከፎሲል ፊውል ጠቅላላ ላይቭሊሁድ ሶሳይቲ ቢጠቀሙ ፎሲል ፊውል መኪና፣ ቤት ውስጥ ወደባ እና እሱን ማስወገድ በጣም ትልልቅ ኢኮኖሚ ኮንሲኩዌንስስ ይኖሩታል የሚል ችግር ስላለው እንዲህ በቀላሉ እንትን የሚባል አይደለም። ግን እንደሆን ትራንዚሽኑ ቀስ በቀስ ሚኒመም እያንዳንዱ ሀገር 43% 20-30% ላይ ቅነሳ ማግኘት አለበት። ይሄ እንዲሆን ደግሞ ሬኒዩብል 3% ማደግ አለበት። ኤፊሽንሲ በ2% ማደግ አለበት። ላንድ ዩዝ ፖዚቲቭ እንዲሆን መሰራት አለበት ነው።
በዓለም ላይ ትልቅ የካርበን ዳይኦክሳይድ ልቀት ካላቸው ሀገራት መካከል የሆኑት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የቻይናው መሪ ሺ ጂንፒንግ በዘንድሮ ጉባኤ ላይ አለመገኘታቸው በርካታ ጥያቄዎችን አስነስቷል። ዋና የነዳጅ አምራች የሆነችው አሜሪካም ለኪሳራና ጉዳት ፈንዱ 24.5 ሚሊዮን ዶላር ብቻ ለመስጠት ቃል መግባቷም የቁርጠኝነት ጥያቄ አስነስቶባታል። ከአሜሪካ በተጨማሪ ለፈንዱ እስከ 700 ሚሊዮን ዶላር ለመስጠት ቃል የገቡ ሀገራት ቃላቸውን ይጠብቁ እንደሆነም ገና ይታያል። እስከዛው በድርቅና ባስከፊ ድርቅ ለከፍተኛ ረሃብና መፈናቀል የተጋለጡት በሚሊዮን የሚቆጠሩ የአፍሪካ ቀንድ ነዋሪዎች በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከደንበት ዋና ከተማ ዱባይ ላይ ለሁለት ሳምንት የተካሄደውን 28ኛ ዓለም አቀፍ የአየር ንብረት ጉባኤ የሚዳስሰውን ዘገባ ነው ተከታትለን የተመለስነው። በዚህም ዙሪያ ሐሳባቸውን ያቀረቡልን ባለሙያዎች እጅግ አድርገን እናመሰግናለን። ወደ ቀጣዩ ዝግጅት እንለፍ ወይስ በሙዚቃ አረፍ እንበል?
ትንሽ የሙዚቃ አረፍትማ ያስፈልጋል። ሰሞኑን ዩቲዩብ ላይ ሰሚቼ ወደድኩት መልኬ በጣኝ የሚል አዲስ ሙዚቃ አለ። ለኦል ሲሳይ የሚባል ወጣት ድምጻዊ ነው የሚጫወተው።
መልካም ደረጀ የአሜሪካ ድምጽ ራዲዮ መስታወት መሰናዷችን ከሙዚቃው በኋላ ይቀጥላል። ዛሬ የተጫወተው ሙዚቃ ነው የሰማነው። እየተከታተላችሁት ያላችሁት የሁሉ ምሽት የመስታወት መሰናዷችንን ነው።
እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታንን። ወደ ቀጣዩና በኢትዮጵያ ላይ የተጣሉ የሀገራት የጉዞ ገዳዎች ቱሪዝም ላይ ያደረሱት ስላለው ተጽዕኖ ወደ ሚዳስሰው መሰናዶ እንለፍ። በሰላም ጦት ምክንያት በኢትዮጵያ ላይ የተጣሉ የአገራት የጉዞ ገደቦች ቱሪዝምን እንደጎዳው በዘርፉ ላይ የሚሰሩ ባለሙያዎች ገለጹ። ከነዚህ ባለሙያዎች አንዱ የሆነው የጉዞና ጉብኝት ጋዜጠኛው ሄኖክ ሲዩም ለምሳሌ የአገሪቱ የቱሪስት መስህቦችና በዙሪያቸው የሚሰሩ ድርጅቶች በጎብኚዎች እጦት እየተፈተኑ እንደሆነ ገልጾልናል።
በዚህ ሐሳብ የሚስማሙት የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ፕሬዝዳንት አቶ ጌታሁን አለሙ ደግሞ ከቅርብ ጊዜያት ወዲህ ሰላም ያለባቸውን አካባቢዎች በማስተዋወቅ በተሰራው ስራ መሻሻሎች እንደታዩ ይገልጻሉ። በጉዳዩ ላይ የቱሪዝም ሚኒስትር ኃላፊዎችን አስተያየት ለማካተት ያደረግነው ጥረት ባይሳካም ሚኒስትሯ ናሲሴ ጫሊ በ2016 ሩብ ዓመት የዓለም አቀፍና የሀገር ውስጥ የቱሪስት ፍሰት ጨምሯል ሲሉ ለመንግስት ብዙሃን መገናኛዎች ተናግረዋል። ባለሙያዎቹን ያነጋገረው የመስታወት ባልደረባችን አስማማዋየ ነው። ተከታዩን አዘጋጅቷል።
በአሁኑ ወቅት የኢትዮጵያ ቱሪዝም በሰላም ማጣት ምክንያት በጉብኝት ድርቅ በተመታበት ሁኔታ ውስጥ እንደሚገኝ የጉዞና ጉብኝት ጋዜጠኛው ሄኖክ ሲዩም ይናገራል። በልዩ ልዩ የአገሪቱ አካባቢዎች የተዘዋወረ የቱሪዝም መስህቦችን በመጎብኘትና በማስተዋወቅ ላይ አተኩሮ የሚሰራው ሄኖክ ሲዩም የጉብኝት ድርቅ በማለት የገለጸውን የቱሪስት ፍሰት መስተጓጎል መንስኤዎቹንም እንዲያስረዳል።
ከዚህ በፊት ቱሪስት ይርመሰመስባቸው የነበሩ ሆቴሎች እንደ ላሊበላ፣ እንደ ደባርቅ፣ እንደ ጎንደር ያሉ አካባቢዎች በጣም በከፍተኛ ሁኔታ ተራቅተዋል፣ ችግር ውስጥ ገብተዋል። ሰሜን ኢትዮጵያ እነዚያ የምታውቃቸው ታሪካዊ የቱሪዝም መስመሮች ዛሬ በርካታ ጎብኚዎችን ማስተናገድ አይደለም፣ አንዳንድ አካባቢዎች አንድ እንግዳ ማየት ናፍቋቸዋል። እና በየትኛውም አካባቢ እኔ ባለው እኔ ሄጄ በምመለከተው እና በእኔ ምስክርነት እውነት ለመናገር ከጥቂት ጥሩ ሰላም ካለባቸው የኢትዮጵያ አካባቢዎች በተለይም እንደ ባሌ፣ ደቡብ ኦሞ ካሉ አካባቢዎች ውጭ ኢትዮጵያ ውስጥ አሁን እንደ ድሮ እንግዳ እንደ ልቡ ተደስቶ ሲጎበኝ፣ ሲያርፍ፣ ሲንቀሳቀስ ማየት በጣም ብርቅ ነገር ነው እና በተለይ አንዳንድ የኢትዮጵያ አካባቢዎች ደግሞ ስራው ሙሉ ለሙሉ ሞቷል፣ ተዘግቷል ማለት ትችላለህ። እንደምናውቀው በኢትዮጵያ አቆጣጠር ከ2008 ጊዜ ጀምሮ የተለያዩ ኤምባሲዎች ዜጎቻቸውን በዚህ ወቅት እዚህ ቦታ ትሄዱ፣ በሚቀጥለው ወቅት እዚህ ቦታ ትሄዱ እያሉ ማስጠንቀቂያና የጉዞ እግድ ሲያወጡም ቆይተዋል። እስካሁን ድረስ ያልተሻሻለና አሁንም ቢሆን በርካታ ሀገር ኤምባሲዎች ዜጎቻቸውን ስጋት አለ ብለው በሚያስቡበት የኢትዮጵያ አካባቢ እንዳይንቀሳቀሱ፣ አንዳንዶቹም ደግሞ ጭራሽ ወደ ኢትዮጵያ መምጣት የለባቸውም እያሉ ዜጎቻቸውን እንዲሰበስቡ በሚቀሰቅሱበት በዚህ ወቅት በእርግጥ እውነት ለመናገር ስለ ቱሪዝም ማውራት ራሱ በጣም ፈታኝና አስቸጋሪ ነው የሚል እምነት ነው ያለኝ።
የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ፕሬዚዳንት አቶ ጌታሁን አለሙም በሰላም እጦት ምክንያት የተጣሉ የሀገራት የጉዞ እገዳዎች ቱሪዝሙን እንደጎዳው በተገለጸው ላይ ይስማማሉ። ይህም ሆኖ ሰላም ያለባቸውን አካባቢዎች በማስተዋወቅ በተሰራው ስራ መሻሻሎች እንደታዩ ጠቅሰው ተስፋቸውን በማከል ይገልጻሉ።
ደቡቡ የኢትዮጵያ ክፍል ላይ ትኩረት አድርገን በጣም በርካታ የሆነ ፓኬጆችን ለዓለም ማስተዋወቅ ነው እና በጣም በሚገርም ሁኔታ እድገት እያሳየን እንደመጣን እንግዲህ የተለያዩ እንደ UNWTO የመሳሰሉ ድርጅቶች በድረገጻቸው ላይ እያስተዋወቁ ይገኛሉ። ይሄ ቀላል ነገር አይደለም። 28% እድገት አሻሽላችኋል የሚል የተቀመጠልን በዳታ ከጎረቤት ሀገራት ጋርም አንድ ላይ አነጻጽረውን ያስቀመጡ ነው። ይሄ እንደ ቀላል ነገር አይደለም። ጦርነት ላይ ያለች ሀገር ላይ የቱሪስት ፍሰቱ በ28% ጨመረ ብሎ መዘገብ በእኛ የሚሰጠው ሁለት እና ከዛ በላይ እንድምታዎች አሉ። ለምሳሌ በቀጣይ ወደ ኢትዮጵያ መጥተው ጉብኝት ለማድረግ እያሰቡ የነበሩ አካላትን አንድ ያነቃቃልናል። ሁለተኛ ደግሞ ሀገሪቷ በተወሰነ ደረጃ እንጂ በአብዛኛው ሰላማዊና ስቴብል የሆነ ክልል ላይ ለምሳሌ ደቡቡ ላይ በጣም ምንም አይነት ኮሽታ እንደሌለበት ነው የሚያሳየው። በእርግጥ አንዳንድ መንገዶች መዘጋት መከሰት፣ አልፎ አልፎ የሆኑ ግጭቶችን የሆነች ቦታ ላይ ልንሰማ እንችል ይሆናል እንጂ ተጋኖ ጫፍ የደረሰ እንቅስቃሴ የሚያውቅ ነገር እንዳልነበር ይታወቃል። አሁን ያንን ተጠቅሞ ይህንን ውጤት ማምጣት እውነት ለመናገር ራሱ የቻለ አንድ ትልቅ አስተዋጽኦ ለቱሪዝሙ ያደርጋለን ተስፋ ጠቅለንበታል።
ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ የዓለም ቅርስ አድርጋ ያስመዘገበቻቸው የሚዳሰሱና የማይዳሰሱ የቱሪዝም መዳረሻዎች ቁጥር 15 ደርሰዋል። ይህም ከአፍሪካ ብዙ ቅርሶችን በማስመዝገብ በቀዳሚነት አስቀምጧታል። ከነዚህ ቱሪዝም መዳረሻዎች በተጨማሪ የጠቅላይ ሚኒስትር አብይ አህመድ ፕሮጀክቶች የሆኑት የቱሪዝም መዳረሻዎች በአዲስ አበባና በክልል ከተሞች ከፍተኛ ወጪ ወጥቶባቸው የተሰሩ ይገኛሉ። የጠቅላይ ሚኒስትሩ ፕሮጀክቶች በሆኑ ፓርኮች መሰራት ላይ ተቃውሞ እንደሌለው የሚናገረው ሄኖክ ስዩም ቱሪዝሙ ከምንም በላይ ግን በአሁኑ ወቅት የሚፈልገው ሰላም ነው ይላል።
ሁሉም ሰው የሚስማማበት ዋና ጉዳይ ቱሪዝም ከምንም ነገር በላይ ሰላም ይፈልጋል። በምንም ሁኔታ ውስጥ ሰላም በሌለበት ሁኔታ የመጨረሻ ብዛትም የመጨረሻ ልማትም የመጨረሻ ውበትም ጎብኚዎችም ሊስብ አይችልም። ስለዚህ መሰረታዊ ጉዳይ ሰላምና የተረጋጋ አካባቢ መኖር ነው። ሰዎች ከሚኖሩበት አካባቢ ወደ ሌላ ስፍራ ለምንም አላማ እንዲሄዱ የሚያደርጋቸው። ስለዚህ አሁን ወደ ኢትዮጵያ ለስብሰባ መጡ፣ ታሪካዊ ቦታዎችን ለማየት መጡ፣ ለጉብኝትም መጡ፣ እንደገና ከዛ ባሻገር ደግሞ እዚህ ሀገር ላይ ምን ማልማት እንችላለን ብለው ለቢዝነስ ቱሪዝም መጡ። በየትኛውም መልኩ ወደ ኢትዮጵያ መግባት የሚችሉት እንግዶች ኢትዮጵያ የምትባል ሀገር ለደህንነታቸው ስጋት የማትሆን እዛ በምንቆይበት ጊዜ አንዳች ነገር አይገጥመንም ብለው ለራሳቸው ሲያረጋግጡ ነው። አሁን ባለው የኢትዮጵያ ነባራዊ ሁኔታ እንግዲህ አንዱ አካባቢ ሰላም ሲሆን አንዱ አካባቢ ሲረበሽ ወይም ጦርነት ሲገጥመው ባለፉት 5 እና 6 ዓመታት የነበረው ነገር በጣም አስቸጋሪ ነው።
የማህበሩ ፕሬዚዳንት አቶ ጌታሁን አለሙም ሰላም የቱሪዝም መሰረት ነው ይላሉ። በትግራይ ክልል ተቀስቅሶ የተካሄደው የሰሜን ኢትዮጵያ ጦርነት በፕሪቶሪያ የሰላም ስምምነት መቆሙን ተከትሎ በቅርቡ በተከበሩ ሃይማኖታዊ በዓላት የአገር ውስጥ ቱሪስቶች ጉብኝት እየጨመረ መምጣቱንም በአስረጅነት ያቀርባሉ። በአማራ ክልልም ከሳምንታት በኋላ የሚከበረውን የገና በዓል ጨምሮ ቱሪዝሙን ለማነቃቃት በአካባቢው ሰላም ሊወርድ ያስፈልጋል ይላሉ።
አሁን ቀጥሎ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ የገና በዓል እንደሚታወቀው በርካታ ኢትዮጵያውያን ላሊበላ ከተመው እዛ ነው ወይም ዳግማዊ ኢየሩሳሌም ይባላል እዛ ከተማው ነው የሚያከብሩት። ይሄ ደግሞ የታወቀ ነው። በዓለም ቅርስነትም በዓሉን እንኳን ለማስመዝገብ እየተሄደበት እንዳለ አቃጣው ባለን ከረዘቴሽን ነገር ግን ይሄ ጦርነቱን ተከትሎ ይሄ ጎብኚ በተለይ ቱሪዝም በምንልበት ጊዜ ኢንተርናሽናል ፈረንጁን ብቻ ሳይሆን ዶሜስቲክ ለእናንተ እንደልባችን ገብተን የምንወጣበት አካባቢ መሆን አለበት። እንቅስቃሴ ባለበት የዶሜስቲክ እንቅስቃሴ ባለበት ኢንተርናሽናል ቱሪዝሙ ይመጣል። አሁን በጣም ደስ ያለኝ ነገር ትግራይ ላይ አክሱም ሄደን ነበር። አሁን በቅርብ ሄዳር ማርያም አክሱም ጽዮን ለማክበር ማለት ነውና አራቱም አቅጣጫ ወጣቶች የሚተመውን ህዝብ ተንበርክከው እግር ሲያጥቡ ማየት ራሱ ለአንድ በዚህ እንደው በአንደኛው ክፍለ ዘመን ላይ ይሄንን ማየት በራሱ ለቱሪስቱ ምን ያህል አጓጊና ሳቢ እንደሆነ እንግዲህ በደንብ እኛ ራሳችን ማርኬቲንግ በደንብ አልሰራንበትም ብዬ እንድታዘበው ረድቶኛልና ያው ሁሉ ሞቢላይዝ ሲሆን እንግዲህ አየ ኢኮኖሚው ይንቀሳቀሳል። ትልልቅ ገቢም የሚገኝበት ነው። ያን ተከትሎ ደግሞ በአለም ላይ ያለ ቱሪስት የሚመጣው ዶሜስቲኩ ሲንቀሳቀስ እንደ ልቡ ሲወጣ ሲገባ ነውና ሰላም ለቱሪዝም መሰረት ነው። ምንም ጥያቄ የለው። ይህን ሰላም ካልመለስ ነው በስተቀረ የቱሪዝም ፍሰት ወደ ነበረበት ለመመለስ ኦን እና ኦፍ የሆነ ከሆነ ተመልሶ ይህንን ገበያ ለማግኘት እንኳን የምንቸገርበት ሁኔታ ይመጣልና በተለይ ተጓዡን የሀገር ውስጥ ጎብኝንና የውጭን ጎብኝን የሚያበረታቱ ነገሮች በየቦታው ላይ ሊኖሩ ይገባል።
ቀደም ሲል በኮቪድ-19 ወረርሽኝ በትይዩም በሰላም እጦትና ለመረጋጋት እየተፈተነ ያለው የኢትዮጵያ ቱሪዝም ከ2 ቢሊዮን ዶላር በላይ ገቢ ማጣቱን መንግስት ከዚህ በፊት አስታውቆ ነበር። አሁንም ይኸው ችግር ተባብሶ መቀጠሉ እንደሚያሳስበው የሚናገረው ሄኖክ ስዩም በአገሪቱ ሰላም ሰፍኖ ዓለም አቀፍ ጎብኚዎች በብዛት ይመጡበትና ቱሪዝም የሚነቃቃበት ሁኔታ ይመጣል ብሎ ተስፋ እንደሚያደርግም ይገልጻል።
ኢትዮጵያ የገባችበት ፈተና እየገጠማት ያሉ ተከታታይ ችግሮች አሁን ያለችበት የሰላም እጦትና ጦርነት ያበቃል የሚል አቋም ነው ያለው። ምክንያቱም እንደዚህ ሆኖ መቀጠል አይቻልም፣ እንደዚህ ሆኖ መኖርም አይቻልም። ችግሩ በጣም እየከፋ ነው፣ ሰዎች እየተጎዱ ነው። እንዴት ይቆማል የሚለውን ልመልስልህ ባልችልም የሚቆምበት ጊዜ ግን ሩቅ ይሆናል የሚል ድምዳሜ የለኝም። በዚህ ሁኔታ ልንቀጥል አንችልም። ምክንያቱም አንደኛ በራሳችን የችግሩ መጠንና ግዝፈት ነገሩን እንድንፈታ ያደርገናል። ሁለተኛ ደግሞ ዓለም ውስጥም የምንኖረው እንደ ዓለምን ጨርሶ እዚህ ደረጃ ስንጠፋ ቆሞ ያይናል የሚል እምነት የለኝም። ስለዚህ በዚያም ተባለ በዚህ ችግሩ ይፈታል የሚል እምነት ነው ያለኝ እና እኔ ተስፋ የማደርገው የኢትዮጵያ አጠቃላይ ምስል መስመሩን ቀይሮ ከገባበት የጨለማ ጉዞ መውጣት ከቻለ የኢትዮጵያ ቱሪዝም ብዙም አያደርስ
በአንድ አመት በሁለት አመት እንመልሰዋለን። ዋናው ጉዳይ እንደ ሀገር የኢትዮጵያ ፈተና የኢትዮጵያ ችግር የሚድንበትንና አሁን የታመመው ሁሉ የሚታከምበትን መፍትሄ ማምጣት ከቻለን ሌላው ነገር ቀላል ነው። በእኔ እምነት ኢትዮጵያ ትልቅ ፖቴንሻል ያላት ሀገር ናት። ቀጠናው ላይም ቢሆን ቀላል አይደለም። እንደ ግብጽና እንደ ኬንያ ባሉ ሀገሮች መካከል የምትገኝ ስለሆነ አይትነሪው በራሱ ሁልጊዜ ከምንገባበት ችግር ያድነናል የሚል እምነት ስላለኝ በማንኛውም ሰዓት ውጤታማ የሆነ ሰላም ማረጋገጥ ስንችል የቱሪዝም ኢንዱስትሪ ወዲያው ይታከማል የሚል እምነት ያለኝ ያንን ተስፋ አድርጌ ነው እየሰራውም እየኖርኩኝ ያለሁት።
በጉዳዩ ላይ የቱሪዝም ሚኒስቴር ኃላፊዎች አስተያየትን ለማካተት ያደረግነው ጥረት የእጅ ስልካቸው ባለማንሳታቸው ምክንያት አልተሳካም። ይሁንና የቱሪዝም ሚኒስትሯ ናሲ ጫሊ በ2016 ሩብ ዓመት የዓለም አቀፍና የአገር ውስጥ የቱሪስት ፍሰት ጨምሯል ሲሉ ህዳር 14 ቀን 2016 ዓ.ም ለመንግሥት ብዙሃን መገናኛዎች ተናግረዋል። የውጭ ጎብኚዎች የጨመሩበትን አሃዝ ያልጠቀሱት የቱሪዝም ሚኒስትሯ በአገር ውስጥ ቱሪዝም ግን ከ8.9 ሚሊዮን በላይ ቱሪስቶች መስህቦችን ስለ መጎብኘታቸው ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውና እንግዶቹን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል።
ልክ ነው፣ ፕሮግራማችንን እያጠናቀቅን ነው። ከመሰናበታችን በፊት ግን ደረጀ፣ ፕሮግራማችንን ሞቅ አድርገን እንደጀመርን ሞቅ አድርገን እንድንጨርስ አስቴር አወቀ ሶባ እያለች የምትጫወተውን ሙዚቃን ጋብዝ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።